voice of America.
Yeah, ጉራጌ ዞን ዋና ከተማ በሆነችው በወልቂጤ ከሳምንት በፊት የተጀመረው አድማ ያበቃ ቢሆንም የታሰሩ አለመፈታታቸውን ጥያቄዎችም አለመመለሳቸውን ነዋሪዎች ገልጸዋል። እንኳን የበፊቶቹ ሊፈቱ እኛም እየተፈለግን ነው ብሏል ከሶስት ወር በፊት የተቋቋመው የልማት ኮሚቴ ሰብሳቢ የሆነ ወጣት። የክልሉ መንግስት በሰጠው ምላሽ የታሰሩት በደረቅ ወንጀል የተሳተፉ ናቸው ነው የሚለው የሞተው ወጣት አንድ መሆኑን በመግለጽም ጉዳዩ እየተጣራ እንደሆነ አስታውቋል። ነዋሪዎቹ የሟቾቹ ቁጥር 2 እንደሆነ ነው የሚገልጹት። እስክንድር ፍሬው ተከታዩን ዘገባ ልኳል።
ለከ ዛሬ ሳምንት ነው በደቡብ ክልል የጉራጌ ዞን ዋና ከተማ በሆነችው ወልቂጤ የሥራ ማቆምና አቤት ውስጥ የመቀመጥ አድማ የተጀመረው። አድማው በተጀመረ በሁለተኛው ቀን ወደ አደባባይ ሰልፍ ተቀይሮ ሁለት ወጣቶች መሞታቸውን ሌሎች ደግሞ መቁሰላቸውን የአይን እማኞች ገልጸዋል። የክልሉ መንግስት የሞተው አንድ ሰው ብቻ እንደሆነ ይናገራል። የአድማውና የተቃውሞ ምክንያት የልማትና የመልካም አስተዳደር ችግሮች መሆናቸውንም ነዋሪዎቹ ጠቁመዋል። በተለይም ከ3 አመታት በፊት የመሰረት ድንጋይ የተጣለለት የአንድ እጅግ ዘመናዊ ሆስፒታል ግንባታ አለመጠናቀቅ ዋነኛ ምክንያት መሆኑን ያስረዱት። ለዚሁ ሆስፒታል በወልቂጤ አዲስ ክፍለ ከተማ 01 ቀበሌ በቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረት ድንጋይ ቢቀመጥም እነሆ እስከዛሬ እየተጓተተ መሆኑን ይናገራሉ። ለሶስት ቀናት የተጠራው አድማ ለአንድ ሳምንት የቀጠለው በሁለቱ ወጣቶች መሞትና በሌሎቹም መታሰር ምክንያት እንደሆነ ስማቸው እንዲገለጽ ያልፈቀዱ የአይንም አይገልጸዋል።
የታሰሩ በቃ እስካሁን ድረስ ሰሞኑን ፖሊስ ጣቢያ ወደ 20 ምናምን ነበሩ። ከዛ በፊት የመጀመሪያ ቀን ሮብና ሐሙስ ተያዙት ወደ ጦላይ አካባቢ ሄደዋል የሚባል መረጃ አለ።
እርግጠኛ አይደላችሁም ግን?
አዎ የሉም። በቃ ከተማ ውስጥ ፖሊስ ጣቢያ ታይተው የሉም እና አዲስ የተያዙት ናቸው። ወደ 20 ምናምን ልጆች አሉ። ተፈታ የሚባል ነገር አለ ግን የተፈቱት እኛ በውል ውስን ልጆች ተፈተዋል።
የልማት ጥያቄውን ለማስተባበር የተቋቋመው ኮሚቴ ሰብሳቢ የሆነው ወጣት እንደሚለውም ችግሩን በአገር ሽማግሌዎች በኩል ለመፍታት የተደረገው ሙከራም እስካሁን አልተሳካም። እናም እንኳን የታሰሩ ወጣቶች ሊፈቱ እኛንም ለማሰር ጥረት እየተደረገ ነው ሲል ተናግሯል።
ከትላንትና ወዲያ የጉራጌ አጠቃላይ አባቶች ስብሰባ ነበረ
ወልቂጤ ውስጥ የተካሄደው።
አዎ የጉራጌ አባቶች አጠቃላይ ስብሰባ ተደረገና ምንድን ነው ብሎ ያስፈረመው 5 የአቋም መግለጫ ወጣ። ከ5 የአቋም መግለጫ ውስጥ አንደኛው ሆቴል ቤቶችና ንግድ ተቋማቶች ሲከፈቱ የሚል ነበረ። ሌላው ደግሞ አስቸኳይ ጊዜ አዋጅ ጋር በተያያዘ ይሆኑ ይሆንና 5ኛው ያወጣው ደግሞ ምንድን ነው የወጣቱ ኮሚቴ አስተባባሪ የወጣቱ የልማት አስተባባሪ ኮሚቴው እርምጃ ይወሰድበት መመታት አለበት ከፍተኛ የሆነ እርምጃ በተገኙበት የገቡበት ገብተን እናጠቃቸዋለን የሚል ነው መልዕክት ያስተላለፈው። የሚገርም ነገር አባቶች ይህንን ሳያውቁ አስፈርሟቸው ከዛ መጨረሻ ላይ የከተማ ነዋሪ ወላጅ አባቶች ደግሞ ይገቡና ከጉራጌ አጠቃላይ ከወረዳዎች ለመጡ አባቶች ማለት ነው ጉዳዩ እንደዚህ አይደለም፣ እናንተ እንደምታውቁት አይደለም፣ ልጆቹ ምንም አላውቅም። ወጣት ኮሚቴ የተባሉት ወጣቶች የህዝቡን ድምፅ እንጂ ያስተጋቡት የራሳቸው ድምፅ ያስተጋቡት ነገር የለም። ይሄ ትግል የህዝብ እንጂ የኮሚቴው አይደለም የሚል ነገር ለአባቶች በመሀል ክፍፍል ይፈጠራል። እዛው በመሀል ይህንን ክፍፍል ሲፈጠር የጉራጌ አባቶች በዚህ ሰዓት ላይ ተነስተው እኛ ጉዳዩ እንደዚህ አልመሰለንም ነበረ፣ ስለዚህ ከተራት ይላሉ። ከተራት አሉ።
ምን ማለት ነው?
በመሀላችን ከተራት ማለት አንተም ምንም ነገር እንዳትሰራ ስለዚህ እኛ ጉዳዩን አጣርተን እልባት እስክንሰጥ ድረስ ማንም ሰው ምንም ነገር እንዳይሰራ ብሎ በመሀላ መያዝ ማለት ነው በእኛ ባህል። ስለዚህ ከተራት ብለው ወጡ እና አመራሮቹ ደግሞ ምንድን ነው ከተራት አንቀበልም ብለው ነው ጥለው የወጡት ማለት ነው፣ ከቤት ከአዳራሽ ማለት ነው።
አመራሮቹ ማለት የዞኑ አመራሮች ናቸው የክልል አመራሮች ናቸው?
ምንም አመራሮች አሉ፣ የክልል አመራሮች አሉ፣ ከፌዴራልም አንዳንድ የጉራጌ አካባቢ ተወላጆች ሆነው በፌዴራል ስልጣን ያላቸው አመራሮች አሉ ገብተዋል።
እና እስካሁን የከተማው ነዋሪዎች ጥያቄ አለመመለሱን፣ ለሞቱት ወጣቶች ተጠያቂ የተደረገ አለመኖሩን፣ የታሰሩም አለመፈታታቸውን ነው ያነጋገርኳቸው ነዋሪዎች የሚያስረዱት። በዚህ ጉዳይ ላይ ምላሽ የሰጠው የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት የታሰሩት በደረቅ ወንጀል የተሳተፉ ናቸው ብሏል። የክልሉ መንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ምክትል ኃላፊ አቶ ሰሙ ንጉሸኖ ይሄንን ነው በስልክ የገለጹልኝ።
ለሰው ህይወት መጥፋት ምክንያት የሆኑ ብዙ ንብረቶችን ሲያወድሙ ሲያቃጥሉ የነበሩ የትራንስፖርት አገልግሎት እንዲስተጓጎል መኪና መንገድ ሲዘጉ የነበሩ እንደዚሁም ደግሞ የሚቀሰቅሱ ይህ ሁከት እንዲቀጥል በወረቀት ጭምር እየበተኑ ሲቀሰቅሱ የነበሩ ግለሰቦች መታሰራቸውን አውቃለሁ። እነዚህም የታሰሩ ግለሰቦች ወጣቶች ብቻ አይደሉም፣ ከአመራር ጭምር የተጠረጠሩ የታሰሩበት ሁኔታ ነበር። ነገር ግን ከታሰሩት 47 መካከል የማጣራት ስራ እየተሰራ በእንደዚህ አይነት ደረቅ ወንጀል ውስጥ ያልተሳተፉት ተለቀዋል። በአሁኑ ሰዓት 11 ሰዎች ብቻ በዚህ ሁኔታ ተጠርጥረው ታስረው ያሉበት ሁኔታ ነው ያለው። የማጣራት ሂደቱ አሁንም እንደቀጠለ ነው ያለውና ይጣራ ያወደስ የሚቀርብልና ውሳኔ የሚፈጸመው የሚሆነው ሌሎቹ ግን ችግር ውስጥ አልተካተቱ የሚለቀቁበት ሁኔታ ነው ያለው።
አቶ ሰሙንጉስ እንግዲህ እርስዎም እንደሚያውቁት የኢህአዴግ ስራ አስፈጻሚ ኮሚቴ ያደረገውን ስብሰባ ተከትሎ በተለያዩ መንገዶች በመንግስት ቁጥጥር ስር ውለው የነበሩ ሰዎች በአገሪቱ የተለያዩ አካባቢዎች እየተፈቱ ባሉበት ሁኔታ ውስጥ ደቡብ ውስጥ ወልቂጤ ሰዎች እየታሰሩ ያሉበት ሁኔታ ከዚህ አሁን በመንግስት በኩል እየተወሰደ ካለው እርምጃ ጋር እንዴት ይታረቃል?
መንግስት የህግ የበላይነት እንዳይከበር ሳይሆን በተለያየ ሁኔታ የነበሩትን ሁኔታዎች ወደ ሰላማዊ መንገድ ለመመለስ ይሄንን እርምጃ የሚወሰድ የሚገኘው። ነገር ግን ወልቂጤ ላይ የተከሰተው አይን በአይን ፊት ለፊት የማቃጠል የመንግስት ንብረት የማውደም ሁኔታ ሲፈጠር እነዚህ ወንጀሎች ደረቅ ወንጀሎች ናቸው፣ ፊት ለፊት የሚታዩ። እነዚህም ደግሞ ዝም ብሎ የመተው የህግ የለም ማለት ነው። ህግ የበላይነትን ለማስከበር ሲባል፣ ህዝቡን ለማረጋጋት ሲባል የተወሰዱ እርምጃዎች መሆናቸው መታወቅ ይኖርበታል።
ቀደም ከኮሚቴዎቹ የታሰረ የለም ብለውኛል አቶ ሰሙ ንጉስ።
ከኮሚቴዎቹ መካከል እኔ ባረኝ መረጃ እስካሁን ድረስ ኮሚቴ ሆነው ከዋና ዋና ሲያንቀሳቅሱ ከነበሩት ኮሚቴዎች መካከል እስካሁን እኔ ባለኝ መረጃ ከዞኑ አካባቢ ባገኘሁት አንድም የታሰረ ሰው የለም ከኮሚቴዎቹ መካከል።
ነገር ግን እየተፈለግን ነው ይላል የኮሚቴው ሊቀመንበር። እኛ እንድንታሰርም መመሪያ ተላልፏል፣ እየተፈለግን ነው ይላል።
አሁን እኔ ባለኝ መረጃ በዚህ ላይ የተለየ ነገር የለም።
ስለዚህ ኮሚቴዎቹ ወልቂጤ ውስጥ ልክ እንደነበረው የልማት ጥያቄውን እያነሱ መንቀሳቀስ ይችላሉ፣ የሚደርስባቸው ችግር የለም። ለምሳሌ
ልማት ጥያቄ በየትኛውም ደረጃ ይነሳል። መንግስት እነዚህን ጥያቄዎች በየደረጃ ፕሮግራም ይዞ እቅድ ይዞ ለመመለስ በሚችለው አቅም መሰረት ጥረት ያደርጋል። በአንዳንድ ሁኔታ ግን እነዚህ ጥያቄዎች ምላሽ ሳያገኙ በሚቆዩበት ጊዜ የህዝብን የሚያስቆጣ ነገር ሊነሳ እንደሚችል በተለያየ አካባቢ የሚታየው ነው። እነዚህም ጥያቄዎች ግን ሰላማዊ በሆነ መንገድ ማቅረብ እየተቻለ ልማትን የሚጠይቅ ሰው መልሶ ልማትን ማጥፋት የለበትም የሚል እምነት አለባቸው።
የመጨረሻ ጥያቄ አደርጋለሁ አቶ ሰሙ ንጉስ። ለምሳሌ ቅድም እርሶ እርግጥ ነዋሪዎቹ ሁለት ሰው ነው የተገደለው እያሉ ነው፣ እርሶ አንድ ሰው ነው የተገደለው ብለውኛል። ተጠያቂ የሚሆን አካል አለ ወይ?
ጉዳዩን በማጣራት ሂደት ላይ እንደሆኑ ተገልጾልኛል። ከዛ አካባቢ ባገኘሁት ማለት እየተጣራ ነው።
የሰው ህይወት ጭምር በጠፋበት እንቅስቃሴ አጀማመርና በውጤቱ ላይ የክልሉ መንግስትና ያነጋገርኳቸው ነዋሪዎች የተለያየ አስተያየት መስጠታቸውን ቀጥለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።